Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ ታላቁ የኢትዮጵያ ሩጫ በትላንትናው ዕለት ሲካሄድ በሀገሪቱ የአስቸኳይ ጊዜ አዋጅ ከታወጀ ወዲህ ለመጀመሪያ ጊዜ የተካሄደ በአስር ሺዎች የሚቆጠሩ ሰዎች የተሰባሰቡበት ትዕይንት ሆኗል።
በትናንቱ ሩጫ በከፍተኛ ጥበቃ በሰላም የተጠናቀቀ መሆኑ ዘገባው ከአዲስ አበባ ደርሶናል፣ እናቀርባለን።
በተከታዩ ዘገባችን ደግሞ በዓለም ትልቁ የሆነው የዳዳቢ ስደተኞች መጠለያ ጣቢያን ይመለከታል። በዳዳቢ ከሚኖሩ 300 ሺህ ስደተኞች በበርካታ ሺዎች የሚቆጠሩ ኢትዮጵያውያንም ይገኙበታል። በተለይ ሶማሊያውያን ስደተኞች ወደ ሀገራቸው ሲመለሱ ኢትዮጵያውያኑም ወደ ሌላ ቦታ እንደሚሸጋገሩ ይጠበቃል።
እስካሁን ድረስ ስላስቀመጠን ለኬንያ መንግስት እናመሰግናለን። ለወደፊቱም የረጅም ጊዜ እቅድ የኬንያ መንግስት እንዲፈቅድና በዚህ በካምፕ ውስጥ ሴት እንደሆነ የመጨረሻው ውሳኔ እስከምናገኝ ድረስ እዚህ እንዲፈቅድልን እንጠይቃለን።
ተከታዩ ዘገባ የዘገየ ፍትህን ይመለከታል። በፍርድ ቤት ነጻ ተብለው በጸጥታ ኃይሎች ለ40 ቀናት በቁጥጥር ስር የሚገኙ የ80 ዓመት አዛውንት ታሪክ ይዘናል።
ፌዴራል ማዕከላዊ ወንጀል ምርመራ ስንወስድ የፍርድ ቤትን ትዕዛዝ ወደ ጎን በመተው አንፈታም ብሎ እስካሁን አፍኖት ይዞታል ማለት ነው።
ኢትዮጵያ ውስጥ አንድ ግለሰብ ማስ ሲጠበር የመቶ ሚሊዮን ኢትዮጵያ ማስ ይጠበራል። የአንድ ሰው ግለሰብ ያለ አደባ ማስ ሲጠበር በጣም አሳሳቢ ነው ለመቶ ሚሊዮን።
ጠበቃቸውንና ቤተሰቦቻቸውን አነጋግረናል።
በቅርቡ ሕይወቱ ስላለፈ አንድ የሙዚቃ ሰውም ታሪክ ይዘናል። አብራችሁን አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የጋቢና ቪኦኤ አድማጮች፣ ላጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። የፊታችን ህዳር 22 ታስቦ ከሚውለው የዓለም አቀፍ የኤድስ ቀን በፊት የወጣ አንድ ሪፖርት ከቀደሙት ዓመታት ሁሉ አሁን ለመጀመሪያ ጊዜ ኤችአይቪ ኤድስ በደማቸው ያለ ሰዎች ህይወት አድን መድኃኒት እንደሚያገኙ ገለጸ። ይህም በዓለም ዙሪያ ከኤድስ ጋር በተያያዘ በሺዎች የሚሞቱን ሰዎች ቁጥር ቀንሷል። ደቡብ ሱዳን የሚገኘው የተባበሩት መንግስታት የጸጥታ አስከባሪ ኃይል ለመቀላቀል አንድ የጃፓን ጦር ቡድን ጁባ ገብቷል። ጃፓን በተመሳሳይ ግዳጅ ላይ ስትሰማራ በሰባ ዓመታት የመጀመሪያው መሆኑ ነው። የወታደራዊ ቁጥሩ 350 መሆኑ ታውቋል። ማሊ ለረዥም ጊዜ የቀለጠውን የአካባቢ ምክር ቤቶች ምርጫ ትላንት አካሂዳለች። በጸጥታ ምክንያት በብዙ የምርጫ ወረዳዎች ድምጽ አሰጣጡ ተሰርዟል። የጸጥታ ችግሩ የተፈጠረው በጂሃዲስቶች ምክንያት መሆኑ ታውቋል። በመጨረሻም ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የመጪ አስተዳደራቸውን ቁልፍ ክፍት ቦታዎች በቅርብ ታማኞቻቸው ለመሙላት እየሰሩ መሆኑ ተዘግቧል። ትራምፕ ትናንት ካነጋገራቸው የፓርቲው መሪዎች መካከል የቀድሞ ተቀናቃኛቸው ሚት ሮምኒ ለውጭ ጉዳይ ሚኒስቴር ከታጩት መካከል ናቸው። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በምሽቱ የጋቢና ጉዟችን ታዲያ የኢትዮጵያ ታላቁ ሩጫን እንመለከታለን። በትናንትናው ዕለት ሲካሄድ በሀገሪቱ የአስቸኳይ ጊዜ አዋጅ ከታወጀ ወዲህ ለመጀመሪያ ጊዜ የተካሄደና በአስር ሺዎች የሚቆጠሩ ሰዎች የተሳተፉበት ትዕይንት ሆኗል። ከዚህ በፊት የተለያዩ ተቃውሞዎች የሚንጸባረቅበት ታላቁ ሩጫ በኢትዮጵያ ዘንድሮ ያለምንም ተቃውሞ መከናወኑን ነው ከስፍራው የደረሰን ዘገባ። ከፍተኛ የሆነ የጸጥታ ጥበቃ ይካሄድ እንደነበረ እስክንድር ፍሬው ዘግቦልናል።
መጀመሪያ ፍርሃት የነበረ ቢሆንም 16ኛው ታላቁ ሩጫ ውድድር በተሳካው ሁኔታ መካሄዱን ኃይሌ ገብረስላሴ አስታወቀ። 42000 ሰዎች የተሳተፉበት ውድድር በአገሪቱ ያስቸኳይ ጊዜዎች ከተታወጀ በኋላ የተካሄደ የመጀመሪያው ትልቅ የአደባባይ ዝግጅት ሆኗል። የተለያየ አመለካከት ያላቸው ሰዎች ልዩነታቸውን አቻችለው በአንድነት ሮጠዋል ሲል ነው የውድድሩ መስራችና ዳይሬክተር ኃይሌ ገብረስላሴ የነበረውን ሁኔታ የገለጸው። እስከደር ፍሬው ተከታዩን ዘገባ አድርጓል። End of intro, now to the full story. ታላቁ ሩጫ በኢትዮጵያ ለ16 ዓመታት ለ16 ጊዜ የተካሄደ የአደባባይ ትዕይንት ሆኖ ቀጥሏል። በተለየ ዘንድሮ በአገሪቱ ወቅታዊ ሁኔታ ምክንያት ላይካሄድ እንደሚችል የብዙዎች ጥርጣሬ ነበር። ተግባራዊ እየተደረገ ያለው ያስቸኳይ ጊዜ አዋጅም እንዲህ አይነቱ ዝግጅት ስለመፍቀዱ እርግጠኛ ያልሆኑ ስጋት የገባቸው አልጠፉም። ከተጀመረ አንድም ጊዜ ያልተቋረጠው ውድድር ግን የተሳታፊዎቹን ቁጥር አሳድጎ ጭምር እነሆ በትናንትናው ዕለት ተካሂዷል። በርግጥ ከተለያዩ የውጭ ሀገራት የመጡ ተሳታፊዎች ቁጥር ካለፉት አመታት ያነሰ መሆኑን አዘጋጆቹ አስተውቀዋል። ባለፈው አመት 700 የነበረው የነዚህ ተሳታፊዎች ቁጥር ዘንድሮ ወደ 250 ዝቅ ማለቱን የጠቆሙት በድምር ካለፉት አመታት በበለጠ 42000 ሰዎች የተሳተፉበት ውድድር በተሳካው ኔታ መጠናቀቁ ግን አዘጋጆቹን አስደስቷል። ካለፉት አመታት የታላቁ ሩጫ ውድድሮች ባንዳንዶቹ የተቃውሞ ድምጾች ተስተውለዋል። የተለያዩ መልእክቶችን ያዘሉ ዜማዎች የተደመጡባቸው መፈክሮች የተስተጋቡባቸው ውድድሮች ይታወሳሉ። የዘንድሮ በተለይ ካስቸኳይ ጊዜ አዋጁ ጋር በተያያዘ ጭራሹኑ ላይሳካ እንደሚችል ያንዳንዱ ወገኖች ስጋት እንደነበር የውድድሩ መስራችና ዳይሬክተር እንደዚሁም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረስላሴ አስታውሷል። ውድድሩ ግን መሳካቱን አመልክቷል። ተሳታፊዎቹ የተለያየ አመለካከት ቢኖራቸውም በሰላምና በአንድነት ውድድሩን አጠናቀዋል ሲል ነው ሁኔታውን የገለጸው።
መታ 42000 በሙሉ ካለር ሁሉ ነው የሚሮጠው። ሁሉም የተለያየ አመለካከት የተለያየ ድጋፍ የተለያየ እንትን ነው ያለው። እዚህ ሲመጣ ግን አንዱን ጋንዱ አትለኝ አንድ ነው እና ይሄ በእውነት በጣም ኮርቼበታለሁ። ህዝቡንም በጣም አመሰግነዋለሁ። በጨዋ መልክ በስፖርታዊ መልክ ሮጦ ሜዳሊያውን እየወሰደ ሄዷል። ለሚቀጥለው ማመት እንደዚህ አይነት ነገር እኛ ኢትዮጵያኖች ልዩነት ሊኖረን ይችላል፣ ግን በዚህ ጉዳይ አንድ ነው የሚያደርገን። በዚህ ጉዳይ ሁሌ አንድ ነን። ኢትዮጵያዊ ሁሌ አንድ የሚያደርጋቸው ነገር ስፖርት አለው፣ አገር ሲወረር አለው፣ ሌላም ሌላም የውስጥ ጨዋታችን የውስጥ የምንትን የሚለው ሁልጊዜ ይነሳል፣ ይወድቃል፣ እንደገና ደግሞ ሌላ ይነሳል እና በጣም ዛሬ የኮራሁበት ቀን ነው፣ የተደሰትኩበት ቀን ነው። ኢትዮጵያ ህዝብ ሁሉ አስደስቶኛል።
በውድድሩ ላይ ያነጋገርኳቸው ተሳታፊዎችም ተመሳሳይ ሀሳብ አንጸባርቀዋል። አቤል አመንቲ ከነዚህ አንዱ ነው።
ፍርሃት ነበረ፣ ግን ደስ በሚል ሁኔታ ፕሮግራሙ ተጠናቋል። ደስ በሚልና በሚያዝናና ሁኔታ ተጠናቋል።
ሌላው አስተያየት ሰጪ ቴዎድሮስ ገብረ ጊዮርጊስም ውድድሩ የተለያየ አመለካከት ያላቸው ሰዎች በአንድነት የሮጡበት ነው ባይ ነው።
ስጋትና ምን ነገር ችግር ነበረ። አሁን ግን ያው ሁሉ ነገር ሁላችን ሰው የተለያየ እንደ መልካችን የተለያየ እንትን ነው ያለን፣ አመለካከት ነው ያለን። ነገር ግን ዛሬ ሁሉ በአንድነት ነው የሮጥን ያለ ነው። ችግሮቻችንን የተለያዩ ነገሮቻችንን ችለን ያው በሰላም ነው የመጣ ነው ማለት ጨርስ።
ታላቁ ሩጫ ከሀገራችን በዓላት አንዱ የሆነ ነው ያለችው የበረራ አስተናጋጅ ጊፍቲ ስለሽም በተሳካ ሁኔታ መጠናቀቁ እንዳስደሰታት ተናግራለች።
ታላቁ ሩጫ ማለት እንደ በዓል ሆኗል፣ እንደ ሀገራችን መጠሪያ እና እንደ በዓል ስለሆነ ልናከብረው የሚገባ ስለሆነ ለዛ ብዬ በየአመቱ ሮጣለሁ።
ይሄኛው የዘንድሮ ውድድር አሁን በሀገሪቱ ባለው ተጨባጭ ሁኔታ ምክንያት ወቅታዊ ሁኔታ ምክንያት ላይካሄድም ይችላል የሚሉ ስጋቶችም ነበሩ። አሁን ግን ተሳክቶ ተካሂደዋል እና ከዚህ አንጻር እንዴት አያችሁት ያለውን ሁኔታ?
በጣም ደስ ይላል። በሰላም መጨረሳችን ሴኪሪቲውን በጣም ደስ ይል ነበር። ከመጀመሪያው ጀምሮ ጥበቃው ተሻው በጣም ደስ ይል ነበር እና እግዚአብሔር ይመስገን በሰላም ተካሂዷል።
ታላቁ ሩጫ በኢትዮጵያ በተሳታፊዎች ቁጥር ከአፍሪካ የመጀመሪያውን ደረጃ የያዘ የጎዳና ላይ ውድድር ነው። ኢትዮጵያዊቷ የኦሎምፒክ የወርቅ ሜዳሊያ ባለቤት አልማዝ አያና ይህ በራሱ ስኬት መሆኑን አስታውሳለች።
ይህን ትልቅ ውድድር ማዘጋጀት ከባድ ነው። ብዙ ህዝብ አለው፣ ብዙ ተሳታፊዎች አሉ። በጣም ደስ የሚል ውድድር ነው። በዚሁ ይቀጥል ደስ ይላል። በጣም ለሀገራችንም ሀገራችን ለማስተዋወቅ ግዴታ ውጭ ላይ አይደለም ሀገሩ የሚታወቀው፣ የውጭ ዜጋዎችም ይመጣሉ እና ደስ ይላል። ለሀገራችንም በጣም አሪፍ ነው።
ከኢትዮጵያውያን በተጨማሪ ከደቡብ አፍሪካ፣ ከኬንያ እና ከቻይና የመጡ ታዋቂ አትሌቶች በዚህ ውድድር መሳተፋቸው ተገልጿል። ተቀማጭነታቸው አዲስ አበባ በሆነ የውጭ ሀገራት አምባሳደሮች መካከለም ውድድር ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የጋቢና ጉዟችን ይቀጥላል። ተከታዩ ዘገባችን ደግሞ በዓለም ትልቁ ወደ ሆነው የዳዳብ የስደተኞች መጠለያ ጣቢያን የሚመለከት ይሆናል። ጽዮን፣ ዳዳብ ወደ 300 ሺህ በአሁኑ ሰዓት እንዲያውም በአንድ ወቅት እስከ 600 ሺህ ድረስ የሚደርሱ ኢትዮጵያውያን፣ ሶማሊያውያን እንደዚሁም የሚበዙት ሶማሌዎች ናቸው፣ ሱዳንና ከሌሎች አፍሪካ ሀገሮች የመጡ ስደተኞች ያሉበት ነው። የኬንያ መንግስት ስደተኞቹን በተለይ ሶማሌዎቹን ወደ ሀገራቸው እንደሚመልስ አስታውቆ ነበር። ለስድስት ወር ተራዝሟል። እንግዲህ ኢትዮጵያውያን ወደ ሀገራቸው እንደሚመለሱ አልተነገራቸውም፣ ግን ወደ ሌላ ጣቢያ ነው እንዲሸጋገሩ የተገለጸላቸው።
አዎ፣ እንግዲህ ሄኖክ ዳዳብ የስደተኞች ካምፕን እንደ ጎበኝ አስታውሳለሁ። በአንድ ጊዜ ዘገባ
የዛሬ 5 ዓመት አካባቢ ሄጄ ነበር። የሚገርምሽ ኢትዮጵያውያን ስደተኞች በዛ ምግብ ቤቶች አሏቸው። እንዲያውም የኦሮሞ መንገድ የሚባል ራሳቸው ጽፈው በኢፎ የሚባል መጠለያ ጣቢያ ውስጥ በርካታ ኢትዮጵያውያን የሚኖሩበት የስደተኛ መጠለያ ጣቢያ ነው። አሁን ወደ ካኩማ ነው እንዲሄዱ የተባሉት። በዛ ከሚገኙ አንድ ኢትዮጵያዊ የሰጡትን እንስማ።
በመጀመሪያ ሁላችሁንም ሰላም እላችኋለሁ። እኔ የመጣሁት ከኦሮሚያ ክልል ከኢትዮጵያ ነው። አለማየሁ እባላለሁ። እዚህ ሪፊውጂ ከ2006 ጀምሮ እዚህ ነው ያለሁት። የተለያየ ቴክኒክ ትምህርት ቤት ተምሬያለሁ። አሁን በእስላሚክ ሪሊፍ በስራ ላይ ይገኛለሁ እና ሪፊውጅ በቆየንበት ሰዓት በአጠቃላይ ያለው ችግር በአሁን ሰዓት በቤተሰቦቻችን በወቅቱ ዝናብ በመሆኑ በውጭ በችግር ላይ ናቸው። ዝናቡ እየዘነበ ማረፊያ አጥተው ውጭ ነው ያሉት ሽማግሌዎች። እኔ ኤልደሪኒ ራሱ ሽማግሌ ነኝ። የእኛው ሽማግሌ በአሁን ሰዓት ውጭ ነው ያሉት፣ ዝናብ እየዘነበባቸው ምንም መጠለያ የለም። በአሁን ሰዓት በደደብ ሪፊውጂ ካምፕ ማንኛውም እርዳታ የለም። ለምሳሌ ፕላስቲክ ሽት በወቅቱ ዝናብ ከመምጣቱ በፊት ይረዳ የነበረው በአሁን ሰዓት ምንም ነገር እርዳታ ለካምፑ ስለሌለ ዝናብ እየዘነበ ሰዎቻችን በውጭ ነው ያሉት። ዝናብ እየመታቸው እየተቸገሩ ነው ያሉት። በአሁን ሰዓት ደግሞ የሆስፒታል ችግር አለ። በዚህ ዝናብ በመጣ ሰዓት ብዙ በሽታዎች ይነሳሉ። በዚህ ሰዓት ሆስፒታል ብዙ መድኃኒት የለውም። ምንም የሕክምና እርዳታ በዚህ ሰዓት ስለማይገኝ የእኛ ሰዎች በሪፉጂ ያሉ ስደተኞች በችግር ላይ ነው ያለ ነው። ሌላው ደግሞ የኬንያ መንግስት በአሁን ሰዓት የደደብን ሪፊውጅ ካምፕ ለመዝጋት እቅድ እያዘጋጀ ስለሆነ ብዙ ስደተኞች ግራ ተጋብተን ነው ያለ ነው። ምክንያቱም አንዴ ትሄዳላችሁ፣ አንዴ ትቀመጣላችሁ ይለናል። ለመቀመጥም ሴት እንደሆንን መቀመጥ አልቻልንም። ለመሄድም ተዘጋጅተን ለመሄድ አልቻልንም። እና በጣም በችግር ላይ ነው ያለነው በአሁን ሰዓት። ምክንያቱም አንድ ውሳኔ አላገኘንም። አሁን የኬንያ መንግስት እስከ 6 ወር ጊዜ ሰጥቷል። ከ6 ወር በፊት ማይኖሪቲን ወደ ካኩማ አነሳለሁ ይላል። ያም የእኛ ፍላጎት አይደለም። እኛ የመጣ ነው እዛ እርሻ ለማረስ ወይም ደግሞ ኬንያ አገር ውስጥ ለመቀመጥ አይደለም የመጣ ነው ራሳችንን ለማዳን የፖለቲካ ስደተኞች ስለሆን ለፖለቲካ ስደተኞች ለዓለም ኮሚኒቲ የምንናገረው በደደብ ሪፊውጅ ካምፕ ያለንን ስደተኞች ችግራችንን ተመልክታችሁ የኦሮሞን ሕዝብ በአገሪቱ ውስጥ የወያኔ መንግስት በእኛ ላይ በሚያደርሰው ጭቆና ወገኖቻችን በአሁን ሰዓት በማለቅ ላይ፣ ሽማግሌዎቻችን በመገደል ላይ፣ ሌሎች በእስር ቤት በመጋዝ ላይ ናቸው ያሉ። ይሄ ሁሉ ችግር በኢትዮጵያ መንግስት የሚደርስብን ችግር በኦሮሞ ህዝብና በአማራ ህዝብ ላይ የሚደርሰው ችግር ታይቶ የዓለም ኮሚኒቲ ማለት የዓለም ህብረተሰብ ለእኛ መጮህ አለበት። እኛ ከዚህ ችግር ማውጣት አለበት። ስንት ቤተሰቦቻችን እየሞቱ ናቸው በአሁን ሰዓት። ስንቱ እየታሰሩ ናቸው። እና በጣም ችግር ላይ ነው ያለው የኦሮሞ ህዝብ በአሁን ሰዓት በኢትዮጵያ። እና የምለው በአሁን ሰዓት የኬንያ መንግስት እስካሁን ድረስ ስላስቀመጠን ለኬንያ መንግስት እናመሰግናለን። ለወደፊቱም የረጅም ጊዜ እቅድ የኬንያ መንግስት እንዲፈቅድና በዚህ በካምፕ ውስጥ ሴት እንደሆነ የመጨረሻው ውሳኔ እስከምናገኝ ድረስ እዚህ እንዲፈቅድልን እንጠይቃለን። አመሰግናለን።
እንግዲህ ኢትዮጵያውያን ስደተኞች በሰሜን ኬንያ ዳዳቤ ስደተኞች መጠለያ የሚገኙ ኢትዮጵያውያን ስደተኞች የሰጡትን አስተያየት ነው እያሰማናቸው ያለ ነው።
ከዚህ በፊትም እንደዚሁ ሊወጡ ሲሉ የዛ አካባቢ የነበረን ዳዊት ገልሞ የነበረው የኛ ዘጋቢ አነጋግሯቸው በርካታ ኢትዮጵያውያን ጠይቆ ነበረ እና ከስደተኛ ካምፑ አሁን ወደ ሌላ ቦታ ሊያዛውሯቸው እንደሆነ ሰምተናል። የኬንያውያኖች ደግሞ እንደዚሁ በጣም በከባድ ሁኔታ ከፍተኛ ችግር ላይ እንደሆኑ ሲናገሩ ሰምተን ነበር።
የጸጥታ ችግር አለብን በሚል ነው የኬንያ መንግስት ይህንን እያደረገ ያለው። የዓለም አቀፍ የስደተኞች ተከራካሪ ድርጅቶች፣ የተባበሩት መንግስታት ዋና ጸሐፊ ባንኪሙንን ጨምሮ የኬንያ መንግስት ስደተኞችን በግዳጅ እንዳይመልስ ሲማጸኑ ቆይተዋል። የሆነ ሆኖ ግን በኬንያ የሚገኙ በርካታ ሶማሊያውያን ስደተኞች እንደዚሁም ኢትዮጵያውያን ስደተኞችን ለመመለስ ያለውን እቅዳቸውን በስድስት ወር ያራዘሙበት ሁኔታ ነው ያለው። በዳዳብ የኦሮሞ ማህበረሰብ ሰብሳቢ ነኝ ያሉ አንድ ስደተኛ ደግሞ እንደዚህ ብለዋል።
ኦሮሞ ኮሚኒቲ ቼርማን ዳዳብ ረኪ ካሊ ዳዳብ ኬሰ ጅሩ ሀማ
አሁን በዳዳብ ውስጥ ያለው ችግር የሶማሌ ስደተኞችን ወደ አገራችሁ ተመለሱ እያሏቸው ነው። የሌሎች ዜጎችን እንደ ኢትዮጵያ፣ እንደ ሱዳን፣ ብሩንዲ፣ ኮንጎ እና ሌሎችን ደግሞ ወደ ካኩማ ካምፕ እናዛውራችኋለን እያሉን ነው። ይሄ ካምፕ ከተመሠረተ 25 ዓመታት አልፎታል። ከሶስት ሺህ ስደተኞች በላይ ናቸው የሚኖሩበት። ብዙ ሰዎች ለብዙ ዓመታት ስለኖሩበት እንደ መኖሪያ ቤታቸው ነው የሚቆጥሩት። ልጆች እየተማሩበት ነው። የተለያዩ ህዝቦች፣ በተለይ ከኢትዮጵያ የመጡት ሰዎች የተለያዩ ችግሮች እየገጠሟቸው ነበር።
ዮብን በጣም የምወደው በነገሮች ላይ ነገን ላዩ የሚለው ዜማው በከፋኝ ቁጥር ሲደብረኝ ነገን ላዩ ጓጓለሁ። ተስፋ ነው።
በጣም የዮብ ዘፈኖች ዲጄ ፋቱ እንደውም በጣም እናመሰግናለን ስላስታወሰን። የዮብ ዜማዎች የሚጠገቡ አይደሉም እና
ግሩም ዜማዎች። ወደ ቀጣዩ ዘገባችን እንለፍ።
አዎ፣ ወደ ቀጣዩ ዘገባችን ስናልፍ እንግዲህ ወደ ሻሸመኔ ነው የምናመራው። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አቶ ደቀቦ ዋሪጆ የተባሉ የሻሸመኔ ከተማ ነዋሪ የነበሩ የ80 ዓመት አዛውንት ከእስር በዋስትና እንዲፈቱ ውሳኔ ቢሰጥም ማዕከላዊ ወንጀል ምርመራ ግን የፍርድ ቤቱን ውሳኔ ተግባራዊ አላደርግም ብሎ አሁን ከፍርድ ቤት ውሳኔ ከተወሰነ ከ40 ቀን በላይ አስሯቸዋል ሲሉ
አርባ ቀናት
አሁን የታሰሩት ግንቦት ወር ነው። ግን ደግሞ የፍርድ ቤት ውሳኔ ከመጣ በነጻ ይለቀቁ በዋስትና ይለቀቁ የሚለው 40 ቀናት ሆኖታል ሲሉ የአቶ ደቀቦ ጠበቃና ልጅ ለአሜሪካ ድምጽ ተናግረዋል። ጠበቃው አካልን ነጻ የማድረግ ክስ ሊያቀርቡ እንደሆነም ገልጸዋል። እና አቶ ወንድሙ ኢብሳንና ስዊዘርላንድ የሚገኘው ልጃቸውን አቶ በዳዳ ደቀውን አነጋግሬያቸው ነበረ። ለምንድን ነው የታሰሩት ከሚል ሁኔታውን እንዲያስረዳኝ ከአቶ በዳዳን የጀመርኩት። እስቲ የእሳቸው ምላሽ።
ከአርሲ ነገሌ ወደ ኩየራ በታክሲ ሲሄድ ባልታወቀ ታጣቂ ታፍኖ ተወሰደ። ታፍኖ ተወስዶ ደብዛው ጠፋ። እኛ ወይ ሽፍቶችም አንዳንድ ሰዎች ወስዶት ገሎት ሊሆን ይችላል ብለን ነበረ የጠረጠር ነው። በፍጹም መንግስት እጅ ይገኛል ብለንም አልገመትንም። ከዛ በኋላ እንደዛ ከህግ ውጪ አፍኖ የተወሰዱት የመንግስት አካል ሆኖ ማዕከላዊ ተገኘ። ከአንድ ወር በኋላ ማዕከላዊ ፖሊስ ጣቢያ ምርመራ ኢንቨስቲጌሽን ሴንተር ተገኘ። ከዛን አራዳ ምድብ ችሎት ጊዜ ቀጠሮ ጠይቆበት እያመላለሱት ነበረ። ከአራት ወር በኋላ ካመላለሱት ፖሊስ በተሰጠው ጊዜ ገደብ ውስጥ በአራት ወሩ ጊዜ ገደብ ውስጥ ማስረጃ ስላላቀረበበት ምርመራውን ስላላጠናቀቀ አዋጁ ከዛ በላይ ስለማይፈቅድ ፍርድ ቤት የዋስትና መብት በመዝገብ ቁጥር 15/11/34 በቀን 16/1/2009 የዋስትና መብት ጠብቆለት 7000 ብር አስይዘን እንዲፈታ ትእዛዝ ተሰጠ። ያንን የፍርድ ቤት ትእዛዝ ለፌዴራል ማዕከላዊ ወንጀል ምርመራ ስንወስድ የፍርድ ቤትን ትእዛዝ ወደ ጎን በመተው አንፈታም ብሎ እስካሁን አፍኖት ይዞታል ማለት ነው። አሁን ኦልሬዲ 2 ወር ሊሆነው ነው።
እሺ፣ በጣም አመሰግናለሁ አቶ ወንድሙ ኢብሳ። የቀረበባቸው ክስ ምክንያቱ ምንድን ነው?
አመሰግናለሁ አቶ ቀቦ ዋሪ። በኢትዮጵያ ውስጥ በተለይ ጠቃላይ ኢትዮጵያ ማለት ይቻላል፣ በተለይ ኢትዮጵያ ኦሮሚያ ውስጥ በጣም ብዙ ሰዎች የሚታሰሩት 2008 መጀመሪያ ጀምሮ በሽብር ስም ነው። የሽብር ቡድን ወዳል ብሎ መንግስት የሰየመው ኦነግ ነው። በዚህ ምክንያት ልጃቸው አቶ በራራ እንደገለጹ ከስየራ ወደ ሻሸመኔ ሲሄዱ ከህዝብ ሰላማዊ አቶ ብስስ አውሮሏቸው ያዟቸው ማዕከላዊ ከተቷቸው። ማዕከላዊ ለምንድን ነው የከተታችን ብሎ ያው ቤተ ዘመድም ሌሎችም እንደዚህ እንደ ህግ ባለሙያን እኛም ስጠይቅ በሽብር ተጠርጥሮ ነው ሽብርተኛ በመሆናቸው በጊዮርጊስ አራዳ ፍርድ ቤት እየተመላለሱ
የጥርጣሬው ምክንያት አቶ ወንድሙ ለጥርጣሬ ምክንያት የተባለው የክስ ምክንያት ምንድን ነው? ብሩ ምክንያት
ልጃቸው አቶ በዳዳ እንደነገሩሽ ከኩየራ ወደ ሻሸመኔ ሄዱ ነበር። ሽማግሌ 80 ዓመታቸው ነው። በሀገር የታወቁ አዛውንት ናቸው። የግል ማህበራዊ ህይወታቸው ተሳፍሮ ሲሄዱ መኪና አስቁሞ አወረዷቸው። እዚህ ማዕከላዊ አዲስ አበባ አመጧቸው። ምንድን ነው ያጠፋሁት ብሎ ያመጧቸውን ፖሊሶች ጠይቃቸው በሽብር ተጠርጥሮ ነው የተባሉ። ታዲያ በሽብር ተጠረጠር ፍርድ ቤት አቅርብኝ አለ። ፍርድ ቤት ያቀረቧቸው አራዳ ጊዮርጊስ 28 ከተጠየቀባቸው ከዛን ቀን ጀምሮ 28 አራት ጊዜ ተጠየቀባቸው። 112 ቀን ከሞላ በኋላ የአራዳ ፍርድ ቤት ማለት የቀጠሮ ፍርድ ቤቱ ይሄ ሰው በሽብር ጠርጥራችሁ በህጉ አዋጅ መሰረት አራት ቀጠሮ ተሰጥቷቸዋል። በዚህ በአራት ቀጠሮዎች ሰውዬው ላይ መረጃ ልታገኙ ካልቻላችሁ ከአሁን በኋላ ቀጣዩን የምርመራ ጊዜ አዋጅ ስለማይሰጥ ያልሰጣችሁም አለና ዳኛው ምን ትዕዛዝ ሰጠ? አንደኛ ከአሁን ሰዓት ጀምሮ ሰውዬ 7000 ብር ያ ገንዘብ ወይ ሰው ሌላም ነገር አስይዞ እንዲወጣ አዝዣለሁ። አንተ 7000 ብር ይወጣ፣ አንተ ደግሞ 7000 ብር የተያዘው ሌላ ተጨማሪ መረጃ የምታገኝበት ከሆነ እንደገና ልትከስ ትችላለህ። ከዛሬ ጀምሮ መልቀቅ ትችላለህ አለ። ይሄ መቼ ነው? መስከረም 16/2009 በአጠቃላይ አቶ በቀቦ ዋሪዮ ከአርባ ቀን በላይ ፍርድ ቤት ልቀቁ ብሎ ፖሊስ ተቋም አይደለም ማዕከላዊ ምርመራ አይደለም ወይ ደግሞ ፍርድ የሌላ ሳይሆን አንድ ፖሊስ ብቻ ምክንያቱም አላቅም እኔ የሆነ ባለ ስልጣን የሆነ ዳኝነት መስሪያ ቤት የምለው ለምን እንደዚህ ባለበ አልቀበልም። በጣም የማዝነው ዳኛው ለወሰነው ውሳኔ ለምንድን ነው የእኔ የሰጠው ትእዛዝ አልተሰጠ ብሎ ዳኛ ጠይቀ ፖሊስ መሰለው ምራቁ ይደርሳል። ከዛም በኋላ አንድ አሁን ልጠቅ በፍጥነት ሁለተኛ አንተ ትታሰራለህ ይለዋል። ይህንን ለማድረግ ዳኛው አልፈቀደም አልችልም ሆነ ቃለ አሳዛኝ ጉዳይ ላይ ነው። ኢትዮጵያ ውስጥ አንድ ግለሰብ ማት ሲከበር መቶ ሚሊዮን ኢትዮጵያ ማት ይከበራል። የአንድ ሰው ግለሰብ ያለ አደባብ ማት ሲከበር በጣም አሳዛኝ ነው። ለመቶ ሚሊዮን እና ፍርድ ቤት እየተከበረ ካልሆነ ለፍርድ ቤቱ ትእዛዝ ውሳኔ ትይን ፖሊሶች አቃቢ ቤትን ነው መጣል ለምን ስራዊ ምንድነው ከብሄር ያሪ ከመስተራን ምንድን ይህን ካላከበሩ በጣም ያሳስበኛል። እንዳንድ የእጅ በላማ እንዳንድ የድነት ማለት ነው። አቶ የጠበው ጉዳይ የግም ጉዳይ አይደለም፣ የቤተሰብ ጉዳይ አይደለም፣ የመጣቢያ ጣጣ አይደለም። አጠቃላይ የሰው ልጅ ማት፣ የኢትዮጵያ ኃይሎች ማት፣ ፍርድ ቤቱ የሰጠው ውሳኔ ካልተከበረ በጣም የሚያሳስብ ደረጃ ላይ ነው ያለ። በአጠቃላይ ከህግ ውጭ ነው ታስረዋል። ከአርባ ቀን በላይ
አቶ ወንድሙ ኢብሳ እንግዲህ ከዚህ በኋላ ደግሞ የፍርድ ቤቱን ትዕዛዝ አክብሮ ፖሊስ የማይፈታቸው ከሆነ አቶ ደቀቦን ለማስፈታት አካልን ነጻ የማውጣት ክስ እንደሚያቀርቡ ገልጸውልናል። እንግዲህ በዛሬና በነገ መካከል ያንን እንደሚያቀርቡ ነው የገለጹት። ማዕከላዊ ፖሊስ ወንጀል ምርመራ ይህንን ጉዳይ ለመጠየቅ አርብ ዕለት ደውዬ ነበረ። ምክንያቱም ከአርብ ካለፈው ሳምንት ጀምሮ ነበረ ይህንን ማነጋገር የጀመርኩትና ማዕከላዊ ፖሊስ ወንጀል ምርመራ ስልካቸው አይመልስም። መልሰን እንግዲህ እንሞክራለን።
በጣም ጥሩ። አስቀድመን ልናቀርብላችሁ የነበረው ዘገባ ገልጸንላችኋል። ሙሉጌታ አባተን በስራዎቹ ግሩም ግሩም ዜማዎችን ያቀነባበረ ታላቅ ሙዚቀኛ ነው። በነገው ዕለት ሰፋ ያለ ዘገባ በእሱ የህይወት ታሪክ በስራዎቹ የምናቀርብ ይሆናል።
ሄኖክ፣ አንድ ሙዚቃ ለምንን ያልጋብዝም? የጌትሽ ማሞን ተቀበል ብልህ
እቀበላለሁ።
እንግዲህ ሄኖክ ዲጄ ፋትሱን አሁንም ለሙዚቃው እናመሰግናለን። የዛሬ ጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ ላይ ለምትከታተሉን ሰላምታ ለሰጣችሁን እኛም ሰላም እንላችኋለን። በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የዜማዎቹን የመረጠልን ደግሞ የጋቢና ዲጄ ፋትሱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። No, 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 no,